ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ የየካ ክፍለ ከተማ አንዳንድ ነዋሪዎች ለአሜሪካ ድምጽ በሰጡት አስተያየት የቀበና ወንዝ ዳርቻን ለማልማት በተያዘው እቅድ ምክንያት ከሚኖሩባቸው አካባቢዎች ባጭር ጊዜ ውስጥ ተነሳላችሁ መባላቸውን ገልጸው ይህ ጉዳይ ስጋት ፈጥሮብናል በማለት ቅሬታቸውን አሰምተዋል። በየካ ክፍለ ከተማ የወረዳ 4 ነዋሪ መሆናቸውን የገለጹት አንድ አስተያየት ሰጪ በክፍለ ከተማው ዋና መስሪያ ቤት በተጠራ ስብሰባ ይኸው ቅድመ ማስጠንቀቂያ መሰጠቱን ተናግረዋል።
በቀባፍ ሽኮይ ትነሳላችሁ የሚል ነው። ምንድነው ምክንያታችሁ? ባጭር ጊዜ እንዴት ነው የሚሆነው? አቅመ ደካሞች አሉ፣ ሽማግሌዎች አሉ፣ ተማሪዎች አሉ። ትምህርት ቤት አስመዝግበን ጨርሰናል፣ ትምህርት ቤት አስመዝግበናል። ያ ሁሉ ተደርጎ ምንድነው ምክንያታችሁ ሲባል በቃ ባጭር ጊዜ በወንዝ ተፋሰስ ይነሳል አሉ።
እስከ መቼ ነው የሰጧቸው አሁን ቀነ ገደቡ?
እነሱ ክፍለ ከተማ ላይ ተናገር የሚሉት እስከ 21 ይላሉ፣ እስከ መስከረም 21 ነው የሚሉት።
በዚሁ ክፍለ ከተማ የወረዳ 4 ነዋሪ መሆናቸውን የጠቀሱት ሌላኛው አስተያየት ሰጭም ባለፈው ሳምንት አርብ ዕለት ነዋሪዎቹ ስብሰባ ተጠርተው ከመኖሪያቸው ባጠረ ጊዜ ውስጥ እንደሚነሱ እንደተነገራቸው ይገልጻሉ።
የካ ክፍለ ከተማ ነው መገናኛ የተጠራን፣ እዛ ገባን። እኛ ነው ያወያዩን ሰዎች ግን ታላላቅ ለልማት ስለሚፈልግ በዚህ 20 ተመስከረም 21 ትለቃላችሁ ያለው። እንዴት ነው የምንለቀው? በዚህ 21 ቀን ውስጥ የምንለቀው የምንድነው? ስምንሆነው ምንድን ነው የምናደርገው?
ነዋሪዎቹ ባነሱት ቅሬታ ዙሪያ ለአሜሪካ ድምጽ አስተያየት የሰጡት የክፍለ ከተማው የኮሙኒኬሽን ጽፈት ቤት ኃላፊ አቶ ታደለ በቀለ በበኩላቸው ባለፈው ሳምንት የተጠቀሰው ስብሰባ መጠራቱንና በርካታ ነዋሪዎችም መገኘታቸውን ገልጸው በስብሰባው ተሰምቷል የተባለው መረጃ ግን የተሳሳተ ነው ብለዋል።
አይተናምቷል እሱ ሐሰት ነው።
ውሸት ነው?
አዎ እሱ ውሸት ነው።
በስንት ቀን የተባሉት ማለት ነው?
ይህ ዳርቻል ማለት ነው ከኮሪደር ጋር የተገናኘ ሁለተኛ ዙር ጥናት አለ፣ ምን አለ፣ ህዝብ አወያየት አለ፣ እያንዳንዱ ስራ ይሰራል፣ በጣም በርካታ ስራ ይሰራል። ስለዚህ በኮሪደር ልማቱ እዚህ ፊት ለፊት በመንገድ ውስጥ ዳርቻ ሲሰራ የነበረው ሂደት ተከትሎ ደግሞ በሰው ይሄዳበታል ማለት ነው።
በክፍለ ከተማው በሚገኝ የቀበና ወንዝ ዳርቻ የሚከናወነው ልማት የአዲስ አበባ ኮሪደር ልማት ሁለተኛው ምዕራፍ አካል መሆኑን የተናገሩት የኮሙኒኬሽን ኃላፊው አቶ ታደለ አሁን እየተከናወነ ያለው ህዝቡን የማወያየትና መረጃ የማጥራት ስራ እንደሆነ ተናግረዋል።
የወንዝ ዳርቻ ልማት ዙሪያ ግኝት እንደሚደርስ ተካሂዷል። በዛ ላይ ደግሞ ሰውም ረክ አደረገ። እንዴት ነው ለምንድን ነው የምንነሳ የሚል ነገር ታሳቢ ተደረገ። ኦልሬዲ በቃ ተጀመረ። አሁን የማጥራት ስራ ገና የማጥራት ስራው ራሱ ስንትና ስንት ጊዜ ይወስዳል?
ስለዚህ የተቀመጠ ቀነ ገደብ የለም ነው እያልከኝ ያለው?
አዎ ቀነ ገደብ የለም። ቀጥታ በቃ እንደሚነሱ የማወያየት ስራ በምን አይነት መንገድ ስምልን ሰው ተነስ አትልም፣ ታወያያለህ በየደረጃው። ስለዚህ አንድ ላይ ሆኖ ሰው ጉዳዩ ስለምን እንደሆነ እንዲያውቀው፣ ከዛ በኋላ ደግሞ በየደረጃ ያለው አካል ደግሞ እያንዳንዱን ነገር ደግሞ እየወረደም ዋን ቱ ዋን እያገኘ ተነጋገር እየተግባባን ነው እየሰራን ያለን። አሁንም በኮሪደር ልማቱ እንደዛ ነው እየተነጋገር ነው እየተግባባን የሰራ። አሁንም ደግሞ ይህንን በተመሳሳይ ነገር ነው ሰራ።
በስብሰባው ከወረዳ 1 እስከ ወረዳ 7 ያሉት ነዋሪዎች መገኘታቸውንና የይዞታ ሰነዶቻቸውን እንዲያስመዘግቡ እንደተነገራቸው የጠቀሱት የመጀመሪያው አስተያየት ሰጪ አንዳንዱ አማራጭ ቀርቦለታል፣ ሌላው ደግሞ ይህን እድል አላገኘም ይላሉ።
ቅዳሜ ዕለት የመዘገቧቸውን ሰዎች ባለስንት መኝታ ቤት ትፈልጋለህ ባለምን እያሉ ሲያስመርጡ ነበር። የክስ ቤቶችን ለቤት ትፈልጋለህ ወይስ ኮንዶሚኒየም ሲሉ ቆዩ። እሁድ ዕለት ደግሞ የሄድነውን ሰዎች ምንም አይነት ምርጫ የለም፣ በቃ ዝም ብሎ ብቻ ካርታ አስገቡ ነው፣ በቃ ጥርጊያ ነው ሁሉ ነገር። እና በጣም ስጋት ላይ ነው ያለ ነው።
ለአሜሪካ ድምፅ የተናገሩ ሶስተኛ አስተያየት ሰጭም ሰነዳችንን በመያዝ ሄደን ብንመዘገብም የተሰጠን አማራጭ ግን የለም ይላሉ።
ለሰው ለህዝቡ የሚሆን ነገር ተደርጎ ከፍሎ መኖር እንዲችል ምናምን የሆነ ሁኔታዎች ለመሳሰው ቢሆን በጣም ጥሩ፣ ግን እንደዚህ አይነት አማራጭ የለም። ይፈርሳል ምን ማለት ነው? ግን እንደዚህ ይፈርሳል ይባላል? ልጆች አሉ፣ ብዙ አይነት እንትን አለ። ማህበራዊ ህይወት ብዙ ነው። 40-50 ዓመት የኖረ ሰው በሀያ ቀን እንዴ ምን አይነት ፋሲሊቲ ምን አይነት ቤት ነው ውስጥ የምታገኘው?
የኮሙኒኬሽን ጽፈት ቤት ኃላፊው አቶ ታደለ በቀለ ደግሞ በልማቱ ምክንያት ለሚነሳው ነዋሪ አማራጮችን ለመስጠት ጥናት እየተደረገ ነው፣ ህዝቡ ሊሰጋ አይገባውም ይላሉ።
የቅደም ተከተል ሂደት አለው። ከጥናት ጀምሮ እንግዲህ ጥናት ተደርጎ መሰራት አለበት የሚለው ነገር ወረድ ያልቋል። ግን ምን ያህል ሰው ነው ያለ፣ ምን ያህል ቤት ነው ያለ፣ ምን ያህል አባወራ ነው ያለ፣ ምን ያህል የቀበሌ ቤት፣ ምን ያህል የግል ቤት የሚለውን ነገር እሱ ሁሉ ይጠናል እንጂ ዝም ብሎ እንደ ነዋሪ ዝም ብለህ አንድ ላይ ጠቅልልህ ዝም ብለህ አፈናቅልህ በምትለው ሁኔታ ላይ አይደለም ያለ። ስለዚህ ምንም የሚያሰጋ ነገር የለም።
ቅሬታቸው እስከሚፈታ ድረስ ውይይት ይደረጋል።
አዎ ውይይት እስከታችስ ውይይት ይደረጋል። ከብሎክ ጀምሮ እስከ ለከተማ ድረስ ይደረጋል። የተደረገ ያንዳንዱ ነገር እንትን ተባለ። እዚያ ለማመነጠት ስራ ለምን እንሰራለን? ሁሉም እዚያ ለማመነጠት ስራ ነው እየሰራን መጣን። አሁንም ተወሳይ ስራ ነው የሚሰራ።
የአዲስ አበባ የኮሪደር ልማት ሁለተኛው ምዕራፍ በተለያዩ የከተማ አካባቢዎች መጀመሩን ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።